ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 1 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የምናቀርብላችሁ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችን ይቀርባል። በዚህም የመጀመሪያው ክፍል ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው።
በቅድሚያ ርዕሶቹ። በአርቲ ህዝባዊ ተቃውሞ እንደቀጠለ ነው። የወያኔው መጋጃ አለማርያም ደሳለኝ የክልል ባለስልጣኖችን አስጠነቀቀ። ካውንተር ፓንች ከሁሉም የህዝብ ለህዝብ ግጭቶች ጀርባ ወያኔ አለበት አለ። ዝርዝሩን እነሆ። የአርቲ ከተማ ህዝባዊ የተቃውሞ እንቅስቃሴ ዛሬም ቀጥሎ የዋለ መሆኑን ከአካባቢው የሚደርሱ ዜናዎች የሚገልጹ ሲሆን መስሪያ ቤቶች፣ ባንኮች፣ ንግድ ቤቶችና መጠጥ ቤቶች ተዘግተው የዋሉ መሆናቸው ታውቋል። አሙስ ጥቅምት 30 ቀን በህዝብ ጥያቄ በኳስ ሜዳ ጠቅላላ ስብሰባ ተደርጎ ህዝቡ ብሶቱንና በደሉን ሲያሰማ የዋለ መሆኑም ተነግሯል። ህዝባዊ ተቃውሞ እስከ ሳምንት ድረስ ሊቀጥል እንደሚችል አስተባባሪዎች አስታውቀዋል። የህዝብን ተቃውሞ ለመክታት ስለሚወስደው እርምጃ ለመወያየትና እቅድ ለማውጣት የወያኔው ጠቅላይ ሚኒስትር ተብየውና የወያኔ የመከላከያ ሚኒስትር ተብየው የሚመሩት ዋና ዋና የጸጥታና ወታደራዊ መሪዎች፣ የክልል የጸጥታ ኃላፊዎች የሚገኙበት ስብሰባ አርብ ሲካሄድ መዋሉን ያገዛዙ ምንጮች ገልጸዋል። ከሚነጋገሩበት ጉዳዮች መካከል የአስቸኳይ ጊዜ አዋጅ ስለማወጅ ወይም ኃይልን አጠናክሮ በቅርቡ አምቦ ላይ እንደተደረገው አይነት በየቦታው ጭፍጨፋ ማካሄድ የሚሉ እንደ አማራጭ እንደቀረቡ ውስጥ አዋቂዎች አጋልጠዋል። ከዚሁ ጋር አያይዞ የወያኔ ጠቅላይ ሚኒስትር ተብየው በትናንትናው ዕለት ለወያኔና ለተለጣፊ የዜና ተቋሞች አባዱላን አስመልክቶ የተምታታ መግለጫ ሰጥቷል። አባዱላ ገመዳ ከፓርቲው አሰራር ደንብና ሕግ በመውጣት በመገናኛ ብዙሃን ተናግሯል ብሎ ከወነጀለ በኋላ ሰውየው ኃላፊነቱን እንዳይለቅ ለማግባባት ውይይት እያካሄድን ነው ብሏል። ኃይለማርያም በዚሁ መግለጫ የሕዝብ እንቅስቃሴዎችን በሚያራምዱ የክልል ባለሥልጣኖች ላይ እርምጃ እንወስዳለን ብሎም ዝቷል። በኢትዮጵያ ውስጥ እየተከሰቱ የሚገኙት የብሔረሰብና የጎሳ ቅጅቶችን ከኋላ ሆኖ የሚያራግበው የወያኔ አገዛዝ መሆኑን ካውንተር ፓንች የተባለው በተለያዩ ጉዳዮች ላይ ምርምሮችና አስተያየቶች የሚሰፍሩበት የድረገጽ መጽሔት ዘገበ። የወያኔ አገዛዝ በህዝብ በኩል የሚደርስበትን ተቃውሞና ቁጣ ለመሸፋፈንና ሌላ መልክ ለመስጠት በጀርባ ሆኖ በብሔረሰብ መካከል ግጭቶች እንዲፈጠሩና ተቀጣጥለው እንዲባባሱ አድርጓል በማለት የከሰሰ ሲሆን አገዛዙ ከኃላፊነት ለመሸሽ ወንጀሉን በክልል ኃላፊዎችና አስተዳደሮች ላይ ለመላከክ ሞክራም ብሏል። ካለፈው ነሐሴ ወር ጀምሮ በየቦታው የተካሄዱ ግጭቶች ለብዙ ሰዎች ሕይወት መጥፋት ምክንያት ከመሆናቸውም በላይ በርካታ ዜጎች ከቤት ንብረታቸው እንዲፈናቀሉና ያለመጠጊያ እንዲቀሩ ያስገደዳቸው መሆኑን ጠቅሶ ወያኔ ወደ ስልጣን ሲወጣ የፈጠረው በቋንቋና በብሔረሰብ ላይ የተመሰረተ ፌዴራሊዝም ግለሰቦችን በመታወቂያ ሳይቀር ዘራቸውን እንዲመርጡ የሚያስገድድ አሰራር በህብረተሰብ ውስጥ ክፍፍል እንዲፈጥርና ጎሳዊ አመለካከት እንዲፈጠር ምክንያት ሆኗል ብሏል። የድረገጹ መጽሔቱ የወያኔ አገዛዝ በጠመንጃ ወደ ስልጣን የመጣ ስልጣንን ሙሉ በሙሉ የተቆጣጠረ ህገወጥ የሆነ ኃይል መሆኑን ገልጾ በምዕራብ አገሮች እርዳታ እስካሁን የቆየ መሆኑን ተንትኗል። የምዕራብ አገሮች ለወያኔ አገዛዝ የሚያደርጉትን እርዳታና እንዲሁም የፕሮፓጋንዳ ድጋፍ እንዲያቆሙ የጠየቀ ከመሆኑ በላይ አምባገነን ኃይልን ለማስወገድ ኢትዮጵያውያን አንድነታቸውን ጠብቀው በህብረት እንዲታገሉ ምክር አዘል አስተያየት ሰጥቷል። Der Tage Spiegel የተባለው የጀርመን ጋዜጣ የሜዲትራኒያን ባህር በማቋረጥ ወደ አውሮፓ ሲገቡ ህይወታቸውን ያጡ የ33000 ሰዎች ስም ዝርዝር አትሞ አውጥቷል። የሞቱ ሰዎች ከተለያዩ አገሮች የመጡ ሲሆን በርካታ ኢትዮጵያ እንዳልበትም ጋዜጣው በዝርዝር ውስጥ አስፍሯል። የግብጹ ፕሬዝዳንት አልሲሲ በኢራቅና በሶሪያ ሽንፈት የገጠማቸው አሸባሪዎች ወደ ሊቢያ እየገቡ ነው የሚል መግለጫ ሰጥቷል። ፕሬዝዳንቱ ለአሸባሪዎች ምቹ የመሸሻ ቦታ ሊቢያ ነው ይሉበል እንጂ ስለ ጉዳዩ ዝርዝር መረጃ ያልሰጠ ሲሆን ግብጽ በቅርቡ የጦር ኃይሏን እያጠናከረች ያለችው ይህን የአሸባሪዎች እንቅስቃሴ ለመቋቋም ነው ብሏል። ባለፉት 3 አመታት ግብጽ ዘመናዊ የውጊያ አውሮፕላኖችና ከፈረንሳይና ከሩሲያ እንዲሁም የጦር መርከቦችን ከጀርመን ለመግዛት ከ10 ቢሊዮን ዶላር በላይ አውጥታለች። የአማጽያኑ ኃይል ቁጥር ምን ያህል እንደሆነ ባይታወቅም ግብጽ በመስራቅ በሲናይ በረሃና እንዲሁም በመራብ በሊቢያ ጠረፍ አካባቢ ብርቱ ተቃውሞ ሲገጥማት የነበረ መሆኑን ግልጽ ነው። በማዕከላዊ አፍሪካ ሪፐብሊክ ያለው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ወንጀል ሰርተዋል የተባሉ ሁለት የአማጽያን አባላት እንዲለቀቁ በማድረጉ ተቃውሞ እየደረሰበት መሆኑ ተነገረ። ከሁለት አመት በፊት ጋላቦራማ በመትባለው ከተማ አራት አማጽያን የመፈተሻ ጣቢያውን በሞተር ቢስክሌት ለማለፍ ሲሞክሩ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይሎች ሊያስቆሟቸው ሲሞክሩ ተኩስ በመክፈታቸው በተደረገው የአጸፋ መልስ አንደኛው ሲሞትና ሌላኛው ሲቆስል የተቀሩት ሁለቱ በቁጥጥር ስር ሊውሉ ችለዋል። በህይወት ያሉት ሁለት ያማጽያን ባለማቀፍ ህግ መሰረት በወንጀል የሚያስጠይቃቸው ሆኖ ሳለ በአካባቢው የሚካሄደው የምርጫ ሂደት ሰላማዊ እንዲሆን በማለት የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ሁለቱን ግለሰቦች ፈቷቸዋል። እርምጃው የሰብአዊ መብት ድርጅቶችንና ያለማቀፍ ተቋሞችን ተቃውሞ አስከትሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የደብዳቤዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች ሰላም ለእናንተ ይሁን። ዛሬ ጀግናው የኢትዮጵያ ህዝብ ባለም አቀፍና በውያኔ የተጫነበትን እየሰበረ ባለበት ስላንድ ግለሰብ ማውራቱ ጠቀሜታ ባይኖረውም ግን ታሪክ ሲጣመም ማቃናት የሁላችንም ግዴታ ይሆንብናል። ለደብዳቤ የመነሻ ፕሮፌሰር መስፍን ወልደማርያም ናቸው። ለምን ድን ነው ሁሉ ጊዜ በስድብ ህዝብን የሚያሸማቀቁት። በሰሞኑ ከኢሳት ቴሌቪዥን ጋር ያደረጉትን ቃለ መለልስ ተከታትያለሁ። ሁልጊዜ ሲናገሩ ኢህአፓ ላይ ሲደርሱ ይተናነቃቸዋል። ለምንድን ነው? ህዝብንስ በጅምላ የሚኮንኑት እሳቸው ምን የሰሩት አለ? በተለይ ስለ 60ዎቹ የአጼ ኃይለ ሥላሴ ሹማምንቶችን አስመልክቶ ሲጠየቁ ሁሌ በቁጣ ይዘላሉ። ጭራሽ አንድ የሚመሰክርብኝ ይግጠመኝ ይላሉ። አጃይብ ነው። እሳቸው ስለነበሩበት መርማሪ ኮሚሽን ሲጠየቁ እኔ የደርግ መርማሪ ኮሚሽን ሳልሆን የኃይለ ሥላሴ መርማሪ ኮሚሽን ነኝ ይላሉ። ኮሚሽኑ ከዛ በኋላ ምን ሰራ? ማንን አስገደለ የሚለውን በቁጣና በብልጣብልጥነት ይዘሉታል። ጭራሽ ህዝብን የሆነ ስድብ ሲሳደቡ በጣም ነው የሚገርመኝ። ጠያቂውንም አሸማቀው መልሱን ይዘሉታል። የተማሩ አራዳ ማለት እንደ ፕሮፌሰር መስፍን አላየሁም። በመጨረሻም እኔም እንደ ደጋፊዎቻቸው እድሜ ይስጣቸው ብላለሁ። ለምን? የህዝብ መንግስት ሲቋቋም የኢትዮጵያ ህዝብ ይፋረደን ዘንድ ነው። አመሰግናለሁ። ታዬ ታዬ ነኝ ከሜሪላንድ ሲልቨር ስፕሪንግ።
መስፍን ወልደ ማርያም በቅርብ ጊዜና ቀደም ካለ ተቀንጭቦ የተወሰደ።
እኔ ራሴ ቤተሰቤ ብዙዎቹ ከአድዋ ከንትጮ ነው። እንደዚህ ነው ብለን ቋንቋውን አለመናገራችን እና ምን አለማለታችን እና እንዴ ተያዝነን።
ይሄ አማራ የሚለው ነገር ምን ነገር ነው መነጋገር ያለብን ጉዳይ ይመስላል። ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር ጉራ ብቻ ታዲያ
ምናምንታው ያንን ሁሉ ሳቻ። እኔ ራሴ ቤተሰቤ ብዙዎቹ ከአድዋ ከንትጮ ነው።
እኔ እንደማቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም አባይን ሲሻገሩ ያለው አለ። ጎንደር ያለ ሰሜን አለ። አርማጭሆ ወልቃይት ጸገዴ አለ። ጎንደር ያለ ሰሜን አለ። አርማጭሆ ወልቃይት ጸገዴ አለ። ሸዋም እንኳን ትንሽ ዋጋ ስንመጣ ጉራ ብቻ ታዲያ
ምናምንታው ያንን ሁሉ ሳቻ። እኔ ራሴ ቤተሰቤ ብዙዎቹ ከአድዋ ከንትጮ ነው። ጉራ ብቻ
ሸዋም እንኳን ትንሽ ዋጋ ስንመጣ ነት ጣራ መንዝ ቡልጋ ተጉለት ምንጃር ምናምን ተብሎ በጣጣሳት። ወሎም ብንገባ እንደዚያው ነው። አማራ የሚባል ነገር አማራን ወክላሉ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ ነው ወይ አብዷል ያ ሰውዬ ወይ አንድ ችግር ያለበት ሰውዬ መስሎ ነው የሚታየው። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም ጉራ ብቻ ስማ 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 ስትቻ ከተሎ ከተሎ ስትቻ ጉራ ብቻ ወታን ለዋው ፍላይትን ብቻ ጉራ ብቻ ልቤ ዛሬ
ሰላም ውድ ፍኖቶች እንደምን አላችሁልን? የኢትዮጵያ አምላክ ይጠብቃችሁ ይያልኩ እቺን አጭር መልእክቴን እንድታስተላልፉልኝ በአክብሮት እጠይቃለሁ። ደም ማፍሰስ ወደ ደም ማፍሰስ ያመራል። ላለፉት 26 አመታት በሀገራችን ውስጥ በመፍሰስ ላይ የሚገኘው የንጹሃን የኢትዮጵያውያን ደም እስካሁን ሊቆም አልቻለም። እንዲያውም የደም ጎርፉ መላ ሀገሪቱን በከፋ መልኩ እያጥለቀለቃት በመሄድ ላይ ነው። የንጹሃን ደም ጩኸት ከሀገራችን ዳር ድንበር አልፎ በመላ ዓለም እሪታውን በማስተጋባት ላይ ይገኛል። በግፍ የሚፈሰው የንጹሃን ደም የሚያቆመው ኃይል እስካሁን አልተገኘም። ኢትዮጵያን በንጹሃን ዜጎቿ ደም የሚያጥለቀልቃት የትግሬው ወያኔ ነው። ባለፈው ሳምንት በኢሉባቡር ክፍለ ሀገር የፈሰሰው ደም የወያኔዎቹ ወንጀል ተጨማሪ ማስረጃ ሆኗል። የንጹሃኑ ደም መፍሰስ የመላውን ሕዝብ ልብ ሰብሮታል። ለእልቂት የተዳረጉትን ቤተሰቦች የሐዘን ቀለ አልብሷል። ሕፃናቱ ያለ አሳዳጊ፣ አረጋውያንም ያለ ጧሪ ቀርተዋል። ሕግና ደንብ፣ ፍትህ፣ ርትህ፣ ርኅራኄና አዘኔታ የጠፋባት አገር በመሆኗ የዜጎቿ ደም ከመፍሰስ የሚያቆም መው ጠፍቷል። ኢትዮጵያውያን እንባቸውን የሚያብስላቸው የቅርብ ጎረቤትም ሆነ ይሁን የሩቅ ዘመድ አላገኙ። የሰብአዊ መብቶች ተንከባካቢና ምግባረ ሰናይ ድርጅቶች የሚባሉት የኩነና መግለጫ ከማውጣት የዘለለ ኃይል ስለሌላቸው የአዞ እንባ ከማሳየት ያለፈ እርዳታ ሊያረጉ አልተሳካላቸው። የዛሬቱ ዓለም በአንድ ልዑል ኃያል ስር በመውደቋ ምክንያት ደማቸው በግፍ የሚፈሰው እንደ ኢትዮጵያ የመሳሰሉ ምስኪን ሀገራት የሚረዳቸው አላገኙም። ኢትዮጵያ ዛሬ እንደ ፍልስጤም ደም በሲናይ በረሃ ሁሉ እንደሚፈሰው የኔም ደም ይፈሳል፣ ግን ማን ነው የሚያቆመው ትላለች። ደም ማፍሰስን አያቆመውም። ትላንት በደርግ አገዛዝ የጎረፈው የኢትዮጵያ ልጆች ንጹህ ደም አልበቃ ብሎ ዛሬ ደግሞ በትግሬ ወያኔዎች በአዲስ መልክ ተጠናክሮ ቀጥሏል። ይህ ደም ያሰከረው ዘረኛ የትግሬ ቡድን የኢትዮጵያን ህዝብ ጸጥ ለጥ አድርጌ በኃይል እገዛለሁ በሚል ሐሳብ እንደ ፋሲካ በግ እያረደ የንጹሃን ዜጎች ደም ማፍሰሱን ቀጥሎበታል። ይህ ድርጊት ከታሪክ ትምህርት ያልቀሰመና በማህይምነት ላይ የተገነባ እኩይ ወንጀል ነው። የዛሬዎቹ የወያኔ ወዳጆች የሆኑ ሱዳኖች አያቶቻቸው ደርቡሾች ከአንድ መቶ ዓመት በፊት የጎንደርና የጎጃምን ክርስቲያኖች አርደው አብያተ ክርስቲያንን አቃጥለው ብዙ ደም በማፍሰስ የሀገራችን ሀብት ንብረት ሲመዘብሩ ዮሐንስ አራተኛ የዜጎቻቸውን ጩኸትና ለቅሶ በመስማት የጋራችን ጠላቶች ደርብሾችን አባረው መተማ ላይ እንዳልተሰው ሁሉ የዛሬዎቹ ትግሬ ወያኔዎች የኢትዮጵያ ንጹሃን ደም በማፈስ ላይ ተጠምደዋል። ከዚህስ የበለጠ ምን ታሪክ ምጻት ይመጣል? እንደ ትላንትናው ዛሬም አንድነት ክን አጠናክረ በግፍ የሚፈሰውን የንጹሃኖችን ወገኖችን ደም ለማቆም በወያኔ ላይ ክንድህን አንሳ። አገርን ከጥፋት አድነህ ነጻነትን ጠብቅ። ህዝቡን ጸጥነት አርጌ እገዛለሁ ከሚል ሐሳብ የመነጨ የደካሞችና የድንቁርነት አመለካከት በመሆኑ ወያኔ የኢትዮጵያን ህዝብ ማንበርከክ አይችልም። ወያኔ እንኳንስ መላውን ህዝብ ቀርቶ እታገላለሁ ብሎ በስሙ የሚነግድበትን የትግራይ ህዝብን እንኳን አይወክልም። የማታ ማታ እውነት ይረታ ነውና በመጨረሻ የኢትዮጵያ ህዝብ ተባብሮ ወያኔን አስወግዶ ሀገሩን ከጥፋት ያድናል። የንጹሃን ደም መፍሰሱ ያቆማል። ኢትዮጵያ ሀገራችን ለዘላለም መኖሯን ትቀጥላለች፣ ታውቅበታለችም። አመሰግናለሁ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ይሁንላችሁ ይልኩኝ የከበረ ሰላምታዬን አቀርብላችኋለሁ። ዘረኝነትና ጠባብነት ጸረ ሀገር፣ ጸረ ህዝብ፣ ጸረ ዲሞክራሲ ሆነና ክህደት የሚፈጸምበት አሰቃቂ አገዛዝ መሆኑን ዛሬ ከኢትዮጵያውያን የበለጠ አስተማሪ መሆን የሚችል ከኢትዮጵያውያን የበለጠ አይገኝም ቢባል ማጋነን ሊሆን አይችልም። የ27 ዓመት የግፍ አገዛዝ ድምር ችግሮች ተዘርተው ስቃያችንን አጉልተዋል ይታያልና የሰው ልጅ በወገኑ ላይ ሲፈጸምባቸው የማይገቡ በርካታ ጸያፍ ተግባራት ተፈጽመውብናል፣ ተቀልዶብናል፣ ተፌዞብናል። ጥቂቶች በብዙሃን ላይ እንዲነግሱ እንደነገሱ እየታወቀ ዲሞክራሲ የሚል የውሸት ከረጢት ይነፋብናል። ወያኔ ካለ የህዝብ ሁኔታ ለ27 ዓመታት መንገስ እንዴት ተብሎ ሀገራችን የዲሞክራሲ ስርዓት ታራምዳለች ይባላል። አማራጭ በሌለበት ምርጫ ውሸት እንጂ እውነት ሊሆን እንደማይችል እየታወቀ ህዝባዊ መንግስት የሚያስብላቸው የቱ ነው? በኢትዮጵያ እኮ የወያኔን የበላይነት ለማቆየት የሚሰሩ የወያኔ ደባዎችና ተንኮሎች የሚያቀባብሩ ሊሆኑ አይችሉም። ያናሳ ቡድን የበላይነት ባፈና እንጂ በዲሞክራሲያዊ ስርዓት ልውና ሊኖረው አይችልም። በሀገራችን የጥቂት ወያኔዎች የፖለቲካና ኢኮኖሚ የበላይነት መኖር ሀገራችን ለውርደት ህዝባችን ለውድቀት ዳረገ እንጂ የፈየደው ነገር የለም። ውሸትን መንግስት ብቻ ሳይሆን እንደ ባህል እንዲቆጠር እስከ ማድረግ ተደርሷል። ገዢዎች ውሸታሞች፣ የፈጠሯቸው ምሁራኖች ውሸታሞች፣ ቁርጥቁጥሎች፣ ነጋዴዎች፣ ባለሀብቶች፣ ወንጀለኞች፣ ዘራፊዎች፣ በምን ሁኔታ እነዚህ ተግባራት የህዝብ ኑሮ ሊያሻሽሉ ወይም ሊለውጡ የሚችሉት? የወያኔ ስርዓት መሰረቱ ተቀናቃኝ የሚላቸውን ተቀናቃኞች ፈጥሮ በመወንጀል ማሰር ወይ መሰወር ወይም በጠራራ ፀሐይ መግደል የወያኔ ባህል ነው፣ ያደገበትም ነው። ተቃዋሚ ሳይቀር ከ17 የትግል ዘመኑ ከ260 በላይ የሚሆኑ የራሱ አባላትን እየረሸነ ከዚህ የደረሰ ጨካኝ ቡድን ነው። ወንጀልን ፈጥሮ ሰዎችን በሐሰት ወንጅሎ መግደል ማስገደል የወያኔ መለያ ባህሪ ነው። በሌላ ወያኔ የሰራው ወንጀል ጀብድ እንጂ ወንጀል እንደማይባል በአደባባይ የምንመለከተው ጉዳይ ነው። የወያኔና የአባላት ወንጀል ይሸፋፈናል፣ ህጋዊ ከለላና ሽፋን ይሰጣቸዋል። የወያኔ አገዛዝ መሰረቱ ዘረኝነት በመሆኑ በሀገራችን ከሀብት መጠን ወደ ላይ የተመነደገበት ወያኔና ወዳደር ባንዳዎቹ ናቸው። የወያኔ ዘመዶችና ወገኖች ወደ ሀብት ማማ በአጭር ጊዜ እንዴት ሊመነገዱ ቻሉ? የወያኔ ባለሀብቶች ለዚህ መድረስ አጋዥና ደጋፊያቸው ወያኔ ነው። የወያኔዎች የሀብት ምንጭ የሀገር ካዝና በማራቆትና በመዝረፍ ላይ የተመሰረተ መሆኑን ከወያኔዎች በስተቀር የኢትዮጵያ ህዝብ ጠንቅቆ ያውቃል። የማይከፈል ብድር ከባንክ እንዲወሰዱ ወያኔ ያመቻችላቸው የመኖሪያ ቤት፣ የንግድ ቤት፣ የንግድ መጋዘን ወዘተ በቅድሚያ እንዲሰጣቸው ወያኔ ልዩ ልዩ ድጋፍ ያደርግላቸዋል። የግንባታ ስራዎችን፣ የቦታ የቤት ሽያጮችን ካለ ጨረታ መስጠት፣ ከውጭ በሚያስገቧቸው ሸቀጦችን ከግብር ነጻ እንዲገቡ በማድረግ ልዩ ድጋፍ ይሰጣቸዋል። መሬት ለወያኔዎች በገፍ ሲሰጥ ለሌሎች ዜጎች በሩ ዝግ ነው። እነዚህ ሁሉ ድጋፎች የሀብት ክፍፍሉን ፍትሃዊ እንዳይሆን አድርጓል። ፍትሃዊ የሆነና ለሁሉም ዜጎች በኩል የሚያሳትፍ የነጻ ውድድር ስራ ጠፍቷል። በዚህ ኢፍትሃዊ በሆነ የሀብት ክፍፍል የወያኔዎችንና ጀሌዎቻቸው የሀብት መጠን ወደ ላይ እንዲመነደግ ልዩ ድጋፍ ሲያደርግ፣ ለብዙሃኑ ኢትዮጵያዊ ደግሞ ከስራ ውድድር ውጪ እንዲደረግ ለድህነትም ዳርጎታል፣ ከስራ ውጭም አድርጓል። ከሰሞኑ ስለዚህ የሀብት ክፍፍል ቅጥ ያጣመውን ሲነገር ከወያኔዎች ሰፈር አንድ አስቂ ነገር ሲደመጥ ይሰማል። ሰርቶ ማግኘትን ሰርቶ መበልጸግን የማይወዱ ምቀኞችና ስራ የማይወዱ የሚያሰሩት ወሬ ነው ሲሉ ይደመጣሉ። ወንጀልን ለመሸፋፈን የወንጀል ስራን ሽፋን የመስጠት ከንቱ ወሬ ነው። እኛ ደግሞ ዘረኝነትና ጎጠኝነት ባለበት ሁሉ ምዝበራ አለ፣ ዝርፊያና ወንጀል አለ። ዲሞክራሲያዊ ስርዓት በሌለበት የሚገኝ ሀብት ሁሉ ምንጩ ዝርፊያ እንጂ ስራ ሊሆን አይችልም እንላቸዋለን። ዲሞክራሲ እንዲያብብ እኩልነትና ፍትህ በሀገራችን እውን እስከሚሆን ድረስ የህዝቡ ትግል ይቀጥላል፣ የህዝብ አሸናፊነት የማይቀሬ ነው እንላቸዋለን። ጌታቸው ድሪባ ከደብረ ዘይት።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ራዲዮ። የኢትዮጵያ ህዝብን አንድነት፣ የኢትዮጵያ ህዝብን ህብረት፣ የኢትዮጵያ ህዝብን የጀግንነት ታሪክ፣ የኢትዮጵያ ህዝብን የነጻነት ተጋድሎ የሚፈሩ የውስጥም የውጪም ጠላቶች አሉ። በዚህ ዘመን በኢትዮጵያ ለኢትዮጵያንን የሚሉ የፖለቲካ ድርጅቶች እንደ አሸን ፈልተዋል። ግና የበግ የትግል ለምድ የለበሱ ተኩላዎች፣ ባንዳዎች፣ ወያኔዎች በርካቶች ናቸው። የፍኖተ አድማጮች ሊያውቁት የሚገባ የወያኔና የሻቢያ ደባ አለ። ወያኔና ሻቢያ የኢትዮጵያ ህዝብን አንድነት ለማናጋትና የኢትዮጵያ የዲሞክራሲ ኃይሎች በህብረት እንዳይቆሙና ህዝባዊ ትግሉን አስተባብረው እንዳይመሩ ውስጡን ያሰሩ መሆናቸው ሊዘነጋ አይገባው። ሻቢያ ኦነግን አርበኞች ግንባር ወዘተ የሚባሉትን እግር ተወርጭ አስሮ እንዳይራመዱ በነጻነት እንዳይንቀሳቀሱ ቀይዶ በማሰሩ ሁሌም ከዳዴ ያለፈ ከባዶ ወሪ ያለፈ እርምጃ ሲራመዱ ለማየት አልታደለም። ሻቢያ ስንትና ስንት ሀቀኛ ታጋዮችን ያሰቃየና እየገደለ ለመሆኑ በየጊዜው ከሚወጡ መረጃዎች ተገንዝቤያለሁ። እስከዛሬ በታሪክ የተመዘገበ አምባገነን ቡድን የዲሞክራሲ ኃይልን የደገፈበት ስንክሳር አልሰማሁም አላነበብኩም። ሌላው ቀርቶ አሜሪካና ሸሪኮቿ እንኳን እነሱን የሚያገለግል አምባገነን ኃይል በኢትዮጵያ ውስጥ ወያኔን በዝብ ላይ እንደጫኑ ሁሉ በዓለም ዙሪያም ይህንኑ እኩይና መሰሪ ድርጊታቸውን ሲያደርጉ የተከታተሉ የዲሞክራሲ ችቦችን ሲያዳፍኑ አስተዋልን። አናበብን እንጂ ሌላ አይተን ሌላ ሰምተን አናውቅም። ለዲሞክራሲ የሚደረግ ትግልን መደገፍ ከአጠቃላይ የአንድ ቡድን ወይም ፓርቲ ወይም መንግስት ውስጣዊ ባህሪ የሚሰርጽ እንጂ እንዳው ዝም ብሎ ድንገት ሊከሰት የሚችል እንዳይደለ ሁሉ ሻቢያ በድንገት ግፈኛና መሰሪ ባህሪውን አሽቀንጥሮ የዲሞክራሲ ደጋፊ መሆን አይቻለው። ወያኔ በየጊዜው በአምሳሉ የቀፈቀፋቸው የስም ተቋሚዎች ቁጥር እየጨመረ ቢሆንም ሁሉም ጠረናቸው ወያኔ ወያኔ ስለሚል የኢትዮጵያ ህዝብ ድጋፉን ነፍቋቸዋል። ቀደም ሲል በህዝብ ድጋፍ የተቋቋሙ ድርጅቶችም በወያኔ ሴራ እየተበተቡ መሆናቸውን እያስተዋልን ነው። ወያኔ የይስሙላ ተቋሚዎችን በደብረ ዘይት ማኔጅመንት ኢንስቲትዩት ለወራት አሰልጥኖ መልሶ ከነዚሁ መጋዣዎች ጋር የድርድር ተውኔት ይጫወታል። ለዛ የሌለው ባለ ነጠላ ገቢር ሞዛዛ የአራዊት ተውኔት። እኔ በቅርብ ከማውቃቸው ወዳጆቼ ጋር የኢትዮጵያን ሁኔታ አንስተንስ ንጫወት ብዙዎቹ በኢትዮጵያ አንድነት ጥላ ስር ለዲሞክራሲ የሚታገሉ ኃይሎችን የማስተባበሩን ግዳጅ ኢህአፓ መውሰድ አለበት የሚል ድፍንና ደረቅ ሙግት ያነሳሉ። በበኩሌ ለእንዲህ ያለው ሙግት የምሰጠው ምላሽ ያልደበዘ ጥርት ያለ መልስ ነው። ኢህአፓ በይስሙላ ህብረት ስም የእንባይ ካብ መካብ ባህሪው አይደለምና እንኳን ሊከበው እንደማይታሰበው ባንክሮ እናገራለሁ። ኢህአፓን ለብዙ ዘመናት አውቀዋለሁና ከኢትዮጵያ ህዝብ አንድነትና ነጻነት መከበር ውጪ ሌላ አላማ የለውም። በግልጽ ለመናገር አንዳንድ ተኩላ ታጋዮች ጉዟቸው ራሳቸውን ስልጣን ኩርቻ ላይ ፊት ለማድረግና በፈላጭ ቆራጭነት ለመሰየም በመሆኑ እነዚህ አይነቶቹን ኢህአፓ ይታገላቸዋል እንጂ እንደማይተቃቀፍ አውቃለሁ። ከሻቢያ የትግል መመሪያ የተቀበሉ በትግል ስም የሚያወናብዱትን ሁሉንም ኢህአፓ ጆሮ ያለው ይስማ እያለ በየጊዜው የሚያወጣቸው መግለጫዎችና ሐተታዎች ከበቂ በላይ ባስተማሯቸው ነበር። ግና በሰባት አመታቸው እንዳይማሩ ሰባ አመት ይደንቁሩ እንደተባለ መደንቆር ብቻ ሳይሆን ለሻቢያ አድረው እየሰገዱ ነው። ከእንዲህ አይነት ጉዶች ጋር ህብረት የሀገርን ሞገስና የወገንን ክብር ማስደፈር በመሆኑ ኢህአፓ እንዲህ ያሉትን እኩዮች ይጸየፋቸዋልና ከነዚህ ጋር ህብረት የሚፈጥር ሁሉ ለቅስፈት ይዳርጉታል የሚል ማስጠንቀቂያ ማስተላለፍ እወዳለሁ። እነኚህ ጉዶች በየጊዜው በኢትዮጵያ ጠላቶች አመራር ሰጭነት ህብረት መመስረታቸውን ከመለፈፋቸው ውጪ የሆነ ነገር አይተን አናውቅም። አሞራና ቅል ተጋቡ፣ አሞራው በረረ ቅሉም ተሰበረ አይነት ህብረት መሆኑ ነው። ወያኔን ለማስወገድ መንገዱ አንድ ብቻ ነው፣ ከኢትዮጵያ ህዝብ ጋር መክሮና ዘክሮ የሚካሄድ ትግል። ለኢትዮጵያ ጥፋት ከሚማስኑ ኃይሎች ጋር የሚደረግ መሞዳሞድ አንድ ህዝባዊ ትግሉን ይጎዳል፣ ሁለት በኢትዮጵያ ጠላት ኢትዮጵያን ነጻ ማውጣት ዘበት ቅዠት ነው። የፌጦ ብቅል የብሳና ጌሾ የተልባ አሻሮ ይህን ጠምቆ ለማ የሰው ነገር ለማይሰማ ይባላል። ይህን ብዬ ልሰናበት። ጆሮ ያለው ይስማ፣ ህሊና ያለው ያስተውል፣ አይነ ህሊና ያለው ጠልቆ ይመልከት። እንደ ጅረት ውሃ እንደው ጭልጥ ብሎ አይፍሰስ። በጎችንና ተኩላዎችን ለመለየት ከአጫጫቸውና ከአረማመዳቸው ይቻላል። ሰነፍ ይጸድቃል ወይ ቢለው ገለባ ይበቅላል ወይ አለው ይባላልና፣ ገለባ ታጋዮችን በቃ በቃ ነውና በቃ እንበላቸው። ታዬ ቶላ ነኝ ከጎላ ሚካኤል። ታሪክነታችን በባንዳ ተደፍሮ ዛሬ ነገር ሚያሰኝ የለም።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም፣ እንደምን ከርማችኋል? በውሸት የተገነባና በወረቀት ላይ ብቻ ያለ ሰላም፣ ዲሞክራሲ፣ ፍትህ፣ እኩልነትና ልማት ዛሬ በኢትዮጵያ ምድር ላይ ሰሚ መሆን አድማጭም የለውም። ቴዲ አፍሮ ጉራ ብቻ እንዳለው ስለሆነ ወያኔ በ27 ዓመታት አገዛዝ ዘመኑ ኢትዮጵያንና ህዝቧን ወደ ኋላ ጎተተ እንጂ ወደፊት ፈቅ ያደረገው ነገር የለም። ለኢትዮጵያ ህዝብ የ27 ዓመታት የወያኔ ስጦታ ሀገሩን ማፍረስ፣ ታሪኩን ማጥፋት፣ ክብሩን ማዋረድ፣ ባህሉን መበረዝ፣ የእርስ በርስ ፍቅሩን በጥላቻ መቀየር መሆኑን መካድ ስህተት ነው። ይህንን ሀቅ ውሸት የሚሉን ካሉ ምስራቅ ሐረርጌ ወይም በደሌ ወይ ቤኒሻንጉል ጋምቤላ ወይ አምቦ ብቅ ብላችሁ እውነቱን ተመልከቱ ከማለት ሌላ የሚነገር ሊኖር አይችልም። የጎጠኝነትና ጠባብነት መዘዝ እንደዚህ በቀላል ተመዞ የሚያልቅ ሊሆን አይችልም። ወያኔዎች ይህ ከግምት ውስጥ ማስገባት ተስኗቸዋል። አቃጥላለሁ ብሎ መቃጠል፣ እገላለሁ ብሎ መገደል፣ አጠፋለሁ ብሎ መጥፋት ያለ መሆኑን ጠባብነት ግምት የለውም። በስሜትና በጥቅም የታወረ ነውና የሞኝ ዘፈን ሁልጊዜ እዛው እዛው ነው እንዲሉ ሆነና ወያኔዎች ዛሬም ጨለማውን ብርሃን፣ ድህነቱን ብልጽግና፣ አፈናውን ዲሞክራሲ ወዘተ እያሉ የሚሞኝ ከተገኘ ዛሬም ሊያሞኙን እየሞከሩ እንደሆነ ከሬዲዮቻቸው እያደመጥን ከቴሌቪዥኖቻቸው እየተመለከትን ነው። ከሰሞኑ አንድ የወያኔ ቀንደኛ አባል ጸረ ሰላም ኃይሎች ሰላማችንን ሊያደፈርሱት ነው፣ ልማታችን ሊያፈርሱብን ነው፣ ሕገ መንግሥታዊ ስርዓታችን ሊንዱብን ነው፣ ሕዝብን እያሳመጹብን ነው ወዘተ የሚሉ ቅስቀሳዎችን ሲሰጥ ተመልክተናል። ማንን ሊያሳምን ይችላል? የኢትዮጵያ ሕዝብ ወይስ ወያኔዎች? ምላሹን ነገው የተነጎዳ የኢትዮጵያ ሕዝብ የሚሰጠው እንደሚሆን መጠራጠር አይቻልም። የጭንቁ ቀን ሲመጣ ግፈኞችና ጉረኞች ይርበደበዳሉ። በጭንቀት የሚፈጠር አሉባልታን በሕዝብ ውስጥ ይረጫሉ፣ ህብረተሰብን ይበክላሉ። በወያኔ ውሸት መዘናጋት፣ በጉራው መርበትበት አያስፈልግም። ወያኔ ህሊናው ጠንዝቷል፣ በጥቅም ታውሯል። ጥቅሙን እንጂ ኢትዮጵያና ህዝቧን በበጎ የሚመለከትባት አይን የለውም። ድሮ ያልነበረበት ዛሬ ሊፈጠር እንደማይችል መረዳት ተገቢ ነው። ከእንግዲህ በወያኔ አሉባልታና ሴራ የምንፈርስበት ወይም እርስ በርስ በወያኔ በተዶለተ ሴራ የምንጋጭበት ወቅት ሊሆን ፍጹም አይገባም። የለየለት ጠላት ቢለምኑት ወይም ዝም ቢሉት ወዳጅ ሊሆን አይችልም። የወያኔ የኢትዮጵያና ህዝቧ ጠላትነት በበረኪና ቢታጠብ ሊጠራ አይችልም። ከእንግዲህ የሀገራችን ተጨባጭ ሁኔታ ለኢትዮጵያውያን ሁሉ የሚነግረው አማራጩ አንድ ብቻ መሆኑን ነው። ተባብሮና ተዋህዶ በአንድ ወግኖ ወያኔን መፋለም ብቻ ነው። ለሀገሩና ለራሱ ህልውና የሚከፈለውን መስዋዕትነት ሁሉ ለመክፈል ራሳችንን ማዘጋጀት፣ የአባቶቻችንን፣ አያቶቻችንን፣ ቅድመ አያቶቻችንን ኢትዮጵያዊ ወኔ አምጦ ለመውለድ ቆርጦ መነሳት ግድ ይላል። በወያኔ ቆርጦ ቀጥል ውሸት፣ በወያኔ አሉባልታ የምትፈርስ ሀገር ልትኖር እንደማትችል ማሳየት ይገባል። በወያኔ ልብወለድ ውሸት የሚለያይና የሚፈረካከስ የህዝብ አንድነት ሊኖር እንደማይችል መረዳትም ተገቢ ነው። የቀደምት ጀግኖቻችንን አርማ አንስቶ የዘመኑን ጀግኖች መፍጠር የወቅቱ የኢትዮጵያውያን ሀገራዊም ህዝባዊም ግዴታ ነው። ወያኔ የህዝብ አስተሳሰብንም ሆነ የተግባር የትግል ውጤቶችን ለማክሸፍ ወይም አቅጣጫውን ለማሳት ወያኔ የሚለቃቸውን አሉባልታዎችን በጽናት መታገል ይገባል። ከወያኔዎች መንደር ከሚወጡ አሉባልታዎች ውስጥ አሜሪካ ጻድቃንና ስዬን ወደ ሀገር እንዲገቡ ልታደርግ ነው የሚል አሉባልታ እንደሚሉት የአህያን በሳሙና ቢያጥቡት አይጸዳም የሚል አባባል አላቸው። ወያኔዎቹም ያው ናቸው፣ እንደ አህያው ጋማ ታጥቦ የማይቀየሩ ናቸው። የኢትዮጵያ ህዝብ ስር የሰደደው የወያኔ ግፍ አገዛዝ ወያኔዎችን በመቀያየር የሚመጣ ለውጥ የለም። የሚመጣ ሰላም፣ ፍትህ ወይ ዲሞክራሲ ሊኖር እንደማይችል ማወቅም ግድ ይለናል። የትግሉ ግብም ስር ነቀል የሆነ ለውጥ እንጂ ጥገናዊ ለውጥ የሚገኝ ሊሆን እንደማይችል በውል ተረድቶ ትግሉን መቀጠል ነው። ሰይድ አሊ ናዝሬት
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላሙንና ድሉን ሁሉ ለናንት እንዲሆን እመኛለሁ። ኢትዮጵያ ባለረጅም ታሪክ ባለቤት የሆነች ሉዓላዊት አገር ናት። የኢትዮጵያ አኩሪ ታሪክ ባለቤት መሆን ደግሞ አልጋ ባልጋ የተደረገ ጉዞ እንዳልነበር ታሪኳንና ያለፈችባቸውን የመከራ ዘመናትን በውል ማጤን ይገባል። በቱርክ በድርቡሾች በግብጾች በጣሊያኖች በሶማሌዎች ሳይቀር የተቃጣባትን ወረራ ሁሉ በኢትዮጵያን ደምና አጥንት ተመልሷል። ደም ተገብሮበታል፣ አጥንት ተከስክሶበታል። ሁሉ የባዕድ ወራሪ ኃይላት ኢትዮጵያ ላይ ወረራ ሲፈጽሙ ብቻቸውን እንዳልነበሩ ማጤን ይገባል። የውስጥ ተወላጅ ሆኑ በመግባር ግን ኢትዮጵያዊ ያልሆኑ ባንዳዎች ከጠላት ጋር ተሞዳምደዋል። የጠላት አጋሽ ሆነው ተሰደፈዋል። በቀጥታ ኢትዮጵያን ወረው መቆጣጠር ያቃታቸው ታሪካዊ ጠላቶቻችን የውስጥ ቀጥረኞቻቸውን እየመለመሉና በጥቅም እየገዙ በርካታ በደሎችን ፈጽመውብናል። ዛሬም የቆሸሸ ታሪክ አልተለወጠም፣ እንደቀጠለ ነው። ወያኔ ለ27 ዓመታት በጫንቃችን ላይ ተለጥፎ በሃይማኖት በቋንቋ በብሔረሰብ እየከፋፈለ ኢትዮጵያንና ኢትዮጵያዊነትን እያጠፋ ይገኛል። እንደ ቱሃን በሰውነታችን ላይ ተለጥፎ ደማችንን እና ሀብታችንን እየመጠጠ ይገኛል። ታዲያ ወያኔ ለዚህ የበቃው በባዕዳን ጠላቶቻችን እርዳታ ድጋፍና እንክብካቤ መሆኑን ልብ ይሏል። ኢትዮጵያ ሀገራችን እንድትጠፋ ህዝቧ እንዲበታተን በቋንቋ በብሔረሰብ በሃይማኖት የመከፋፈል አባዜ በወያኔ ብቻ ይሰራል ማለትም ስህተት ነው። በዓላማና ተግባራቸው ወያኔ ሆነው በስመ ተቃዋሚነት የተሰለፉ አገር በቀል ጠባቦች ከወያኔ ሴራ ጀርባ አሉ። ከወያኔ ጀርባ ሻቢያ አለ። ከወያኔ ጀርባ ሱዳኖች አሉ። እነ ሳውዲ አረቢያ ሳይቀሩ ከወያኔ ጀርባ ተሰልፈው ድንጋይ አቀባዮች እንደሆኑ መረዳት ተገቢ ነው። የወያኔ ከከፋፋይነትን የተጸየፉ አገር ወዳድ ዜጎች በኢትዮጵያዊነት ዙራ ሲሰባሰቡ የሚታመመው ወያኔ ብቻ አይደለም። ሻቢያ፣ ኦብነግ፣ ኦነግን የመሳሰሉ ጸረ ኢትዮጵያ የሆኑ ጎጠኛ ቡድኖች ጭምር ህመሙ እንደሚጠናባቸው መረዳት ተገቢ ነው። የብሔረሰቦች ጥያቄ ለኢትዮጵያ በጎ በሚመኙ ወገኖችም ሆነ አገር ወዳድ ተቃዋሚዎች የዴሞክራሲ ጥያቄ መሆኑ የሚያጋጭም የሚያለያይም የሚያጣላም ሊሆን አይችልም። የዴሞክራሲ ጥያቄ በመሆኑ መፍትሄውም የዴሞክራሲ ጥያቄ በኢትዮጵያ እውን ሲሆን ብቻ ነው። ሁሉም ብሔር ብሔረሰቦች እንደ ዜጋ በእኩል አይን ሲታዩና በአገራቸው እኩል ተጠቃሚ ሲሆኑ ብቻ ነው አያት ቅድመ አያቶቻችን በደምና በአጥንት ያቆዩልን ኢትዮጵያ ቅርጽና መጠኗ ሳይለውጥ የሁሉም ዜጎች የእኩል አገር ስትሆን ብቻ ነው። ሁሉም በሚባል መልኩ በኢትዮጵያ እየተቀነቀኑ ያሉ የጠባቦችና ጎጠኞች ዓላማ ኢትዮጵያን በመገነጣጠልና በማፈራረስ ላይ ያነጣጠሩ በመሆናቸው ከዴሞክራሲ ግንባታ በተጻራሪ እንዲቆሙ አድርጓቸዋል። ጸረ ኢትዮጵያነትም ተጸናውቷቸዋል። ከቅርብ ጊዜ ወዲህ የኢትዮጵያዊነት እንደገና እያንሰራራ መምጣት ለጠባቦች ትልቅ ራስ ምታት ሆኖባቸዋል። የአማራው ደም ደማችን ነው፣ የኦሮሞው ደም የኛም ደም ነው፣ ጋምቤላው ሲነካ ጉራጌውን ይጎረብጠዋል ወዘተ የሚሉ የህዝብ አንድነት መደመጥ መጀመር ወያኔ የውድቀቱ ማዜማ መሆኑን ጠንቅቆ ስለሚረዳ አርበድ ብሎታል፣ አስጨንቆታለም። በኢትዮጵያዊነታቸው እንደራደራለን ይሉ የነበሩ ጠባቦችም እንደዚሁ ያማቸዋል፣ ይጎረብጣቸዋል። ወያኔ ለ27 ዓመታት በስልጣን መቆየት ቻለው ህዝብን በቋንቋ በሃይማኖት በብሔረሰብ እየከፋፈለ መሆኑን ህዝቡ ጠንቅቆ ያውቀዋል። የወያኔ ዋነኛ መሳሪያው የሆነው መከፋፈያ ዘዴው ዛሬ እየከሸፈበት መጥቷል። ጀመረ እንጂ ሙሉ የወያኔ ከፋፋይነት ከሽፏል ማለት እንዳልሆነም መረዳት ጠቃሚ ነው። ዛሬም ሆነ ነገ ወያኔ በስልጣን ለመቆየትና ኢትዮጵያን ለማጥፋት ካለው እምነት አንጻር ይቀጥልበታል። የወያኔን ከፋፋይነት ለማክሸፍ የኢትዮጵያ ህዝብ ብቸኛ መሳሪያው አንድነቱና ህብረቱን አጠናክሮ ትግሉን መቀጠል ብቻ ነው። ዘረኝነትና ጎጠኝነት የወያኔን አገዛዝ ዘመን ማራዘም ችለዋል ቢባል ስህተት አይደለም። ከጠባብነትና ዘረኝነት ወያኔ ካልሆነ በስተቀር ኢትዮጵያውያን የሚያገኙት ጥቅም የለም ሲሉ ደብዳቤያቸውን ያደረሱን ዘርፉ ገዳሙ ከአሰላ ናቸው።
ሰላም ጤና ይስጥልኝ የሚለው የከበረ ሰላምታዬ ለእናንተና ለፕሮግራም ተከታታዮቹ በቅድሚያ ይድረሳችሁላለሁ። ሀገራዊና ህዝባዊ ባለዳርነት ከህዝብ ያልተሰጠው አምባገነን ወይ እንደ ወያኔ ያለ ዘረኛ አገዛዝ ወደ ስልጣን ሲወጣ በሀገርና ህዝብ ላይ የሚያደርሳቸው ጥፋቶች ዘርፈ ብዙ ሊሆኑ እንደሚችሉ የማህበራዊ ሳይንስ ምሁራን አበክረው ያስጠነቅቃሉ። የዚህን እውነትነት ለማረጋገጥ በማስረጃነት ለማጣቀስ የትኛውም ሀገር ተመክሮን ለመዘርዘር አንጠይቅም። በሀገራችን ከዚህ ዑነት ጋር ተያያዥ በሆነ መንገድ በርካታ ውድቀቶችን ሲፈጽሙ በተግባር ተመልክተናል። የሰው ኃይል፣ የውሃ፣ ያፈር፣ የደን፣ የዱር እንስሳት ወዘተ ሀብቶቻችን ከፍተኛ ውድመቶችን ሀገራችን አስተናግዳለች። ይኸው ዛሬ የተፈጥሮ ሀብቶቻችን ውድመት ውጤቶቻቸው በተለያዩ የሀገሪቱ ክፍሎች በተጨባጭ እየታዩ ነው። ሀገር ጠፋ ሲባልም በውስጥ የያዛቸው ተፈጥሯዊ ሀብቶች ላይ የሚቃጡ ውድመቶችንና ጥፋቶችንም ያጠቃልላል። የተፈጥሮ ሀብቶችን በአግባቡ መጠቀምና መንከባከብ የሚያስችል ጠንካራ ፖሊሲ እስከሌለ ድረስ የዛሬው ትውልድ በደህንነት መማቆቁ ብቻ ሳይሆን የነገ ትውልድም የህይወት ዋስትና ይኖረዋል ብሎ በእርግጠኝነት መገመት አለመቻሉ ነው። የተፈጥሮ ሀብቶች በሁለት ዋና ዋና ምክንያቶች ጉዳት ወይም ጥፋት ይደርስባቸዋል። በተፈጥሮና ሰው ሰራሽ ምክንያቶች በሀገራችን ኢኮኖሚ ጉልህ ድርሻ ያለውና ለዝናብ ዑደትም እንደዚያው ከፍተኛ አስተዋጽኦ ያለው የጣና ሐይቅ ላይ እየደረሰ ያለውን ጉዳት ለመታደግ እያንዳንዱ ሀገር ወጣት ሀገራዊ ግዴታችን መወጣት የለብንም በሚል ጥቂት ማለት መረጥኩ። በተፈጥሮና ሰው ሰራሽ ምክንያቶች በሀገራችን ኢኮኖሚ ጉልህ ድርሻ ያለውና ለዝናብ ዑደትም እንደዚያው ከፍተኛ አስተዋጽኦ ያለው የጣና ሐይቅ ላይ እየደረሰ ያለውን ጉዳት ለመታደግ እያንዳንዱ ሀገር ወጣት ዜጋ ሀገራዊ ግዴታችን መወጣት የለብንም በሚል ጥቂት ማለት መረጥኩ። ጣና በሰፊ መሬት ላይ ተንጣሎ የተቀመጠ በመሆኑ በተፈጥሮ ያየር ሚዛንን የመጠበቅ አቅሙም እንደዛው ይጎላ ነው። ከዚህ የተፈጥሮ ሚዛን ከመጠበቁ አንፃር ጣናን ስንመለከተው የጣና ሐይቅ የውሃ አቅም መቀነስ ወይም መጥፋት ብቻ ተገድቦ የሚቀር አይደለም። በዙሪያው ባሉ ጎንደር፣ ጎጃም፣ ወሎ፣ ትግራይና በሌሎች የኢትዮጵያ አካባቢዎች ላይ ከፍተኛውን የተፈጥሮ ሚዛን መዛባትን ማስከተሉ ከጥያቄ ውስጥ የሚገባ ወይም ክርክር የሚያስከፍት አይደለም። ከዚህ በተጨማሪ ጣና ሐይቅ በውሃ መጓጓዣነቱ፣ በምግብ ምንጭነቱ፣ በስራ አድል ፈጣሪነቱ፣ በቱሪስት መስህብነቱ፣ በኃይል ምንጭነቱ ወዘተ የሚሰጠው ኢኮኖሚያዊ ጠቀሜታውም ይጎላ ነው። በጣና ሐይቅ ውሃ መቀነስ ወይም መጥፋት የሚያስከትለው ጉዳት ሲታሰብ ህሊና እረፍት ያሳጣል። ለጣና ሐይቅ መጎዳትና ዛሬ ላለበት ሁኔታ መንስኤዎች ውስጥ በቅድሚያ የወያኔ አገዛዝ ጸረ ሀገርና ጸረ ህዝብ በመሆኑ ጉዳዩ ከክርክር ውስጥ የሚገባበት አይደለም። ወያኔ በተፈጥሮ ሀብት አጠቃቀምና እንክብካቤ ላይ እኔ ከሞትኩ ሰርዶ አይብቀል ካለችው እንስሳ የተለየ ሲያደርግ አላየንምና ወያኔ ጸረ ኢትዮጵያ በመሆኑ የኢትዮጵያ የተፈጥሮ ሀብቶች እንክብካቤና ጥበቃ ተደረገላቸው አልተደረገላቸው ግድ የለውም። ወያኔ ከፈጠራቸው ሀገር በቀል ካዲ ባለሀብቶች ከባዕድ ቱጃሮች ጋር በመመሳጠር ኃላፊነት የጎደላቸው የአፈር የደን የዱር እንስሳት የውሃ ሀብቶች ላይ ከመጎዳት እስከ መመረዝና እስከ መጥፋት የሚያደርስ ዘመቻ ተፈከፍቶባቸዋል። በአዲስ አበባ ዙሪያ አራቱ ማዕዘናት የሚገኙ ለመሬቶች ለአበባ እርሻ ታድለው የደረሰባቸውን የአፈር መመረዝ በአስረጅነት መጥቀስ ይቻላል። በጣና ሐይቅ የውሃ ክፍሎች ላይ ሆቴሎች ሲገነቡና ሲሰሩ ውጤታቸውን ማየትና መመልከት አለመቻል ህሊና ቢስነት ነው። የወያኔን ስግብግብነትም ጠቋሚ ነው። የጣና ሐይቅ በእንቦጭ አረም መወረር እየሰፋና እየበረከተ ከመጣባቸው ምክንያቶች ውስጥ ውሃ ክፍሉ ድረስ ዘልቀውና በውሃው ዳርቻ የተገነቡ ሆቴሎች መሆናቸውን የሚካድ ጉዳይ ሊሆን አይችልም። የተገነቡ ሆቴሎች ቁጥር እየበረከተ ከመጣ በኋላ መሆኑንም በተጨባጭ ማየት ነው። እዚህ ተግባር ፈጻሚዎች ደግሞ በዓላማቸው ሆነ በተግባራቸው ከወያኔ የተለዩ አይደለም። ብሔራዊ ስሜትና ፍላጎታቸው በጥቅም የታወሩ በወያኔ የተፈጠሩ ባለሀብቶች ናቸው። ለምቦች አረም ማደግና መስፋፋት መወረር ከተገነቡ ሆቴሎች የሚወጡ ተርፈ ምርቶች ተጠቃሽ ስለመሆናቸው የስነ ውሃ ትምህርት የሚያረጋግጠው ጉዳይ ነው። ስለዚህ ጣና ሐይቅ የሀገራችን ትልቁ ሀብት ነው። ጉዳቱም ሆነ መጥፋቱ የሀገር ጉዳይ ነው። ጣና በስግብግብና ወያኔ የሰራሽ በሆኑ ባለሀብቶችና ወያኖች ባሴሩት የተቀነባበረ ሴራ አይጠፋም። ለጣና ጉዳት መንስኤ የሆኑ ሰው ሰራሽ ግንባታዎች እስኪቆሙ ወይም እስኪወገዱ የሚያደርስ የተቀነባበረ ትግል መደረግ አለበት። ጣና ከመጥፋ በዙሪያ ያሉና በጣና መጥፋት መንስኤ የሆኑ የሆቴል ቦታዎች እስኪወገዱ የሚያደርስ መራራ ትንንቅ መደረግ አለበት። ጥሬ ነው ዘላለም ደርሰ ኮረታ ወለጣና ኢነረኒ መረቢዘ አዛትረዲ ወለጣና ኢዱረኒ
መረቢዘ አዛትረዲ። አድማጮቻችን እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠቃልላለን። ሳምንት አርብ በሌሎች ከእናንተ ከአድማጮቻችን ከደረሱን ደብዳቤዎች ጋር እስከምንገናኝ መልካም ሳምንት ደህና ቆዩን። ተማረና ተጣፈ ከዳግማዊ አደፍርስ የመጽሐፍ ግምገማ ፕሮፌሰር መስፍን ወልደ ማርያም መጽሐፍት። መጽሐፍ ዝም ብለው ከመሬት ተነስተው እንዲያው በግድየለሽነት በማን አለብኝነትና በማን አህሎኝነት እንጻፍህ ብለው የሚያካሂዱት ያጉራ ዘለል ሥራ መሆን የለበትም። በቅድሚያ መሟላት ያለባቸውና የግድ የሚሉ ጉዳዮች አሉ። ከነዚህም ጉዳዮች አንዱና ዋነኛው የሚጽፉትን ታሪክ መኖርና ያንኑ ደግሞ በኃላፊነት ስሜት ለመወጣት መጻፍ ነው። በተለይ ያገርን የህዝብንና የተከታታይ ትውልዶችን ታሪክ መዝግቦ ለመጪ ትውልዶች ለማቆየት የህዝቡን ኑሮ መኖርን ከክፋትና ከቂም በቀል የጸዳ አእምሮን እና ልቦናን ማዳበር የግድ ይጠይቃል። ይህ ማለት ያገርንና የትውልድን ታሪክ እንዳለ ባይሆንም ከእውነቱ በፍጹም ባላፈነገጠ ሁኔታ በታሪክ ቀመስ ልብ ወለድ መልክ እንኳ ለማቅረብ በመጀመሪያ በቦታው መገኘት ብቻ ሳይሆን የባለ ታሪኩን ህዝብ ኑሮ መኖርን ይጠይቃል። በአካል በህሊና በእውቀትና በመርምር አብሮ መኖርን። ዝም መብለው ሰለሞን ጫጨሩት መጽሐፍ የመማሪያና የማስተማሪያ ክብር እሴት ሊሆን አይበቃም አይችልምም። እውነቱ በሐሰት ተለውሶ ወይም ብዙ ሐሰትና ቅጥፈት በስስ እውነት ተቀባብቶ መጽሐፉ ሲጀምር የነበረው ፍሬ ሐሳብ መሃል ላይ ወይም ወደ ማብቂያው ላይ ጠፍቶና ከሌላ ሐሳብ ጋር ተምታቶ ሲደመደም የሆነ ችግር አለ ማለት ነው። አገራችን ኢትዮጵያ ደግሞ ጥሩ ትጉህና ደፋር ጸሐፍት ነበሯት። ጥቂቶቹን ለመጥቀስ ያህል አቤ ጉበኛ፣ አልወለድምን፣ ሞቻለሁኝንና ሌሎቹን ብርቅ መጽሐፍቱን ሲጽፍ፣ ሐዲስ ዓለማየሁ ፍቅር እስከ መቃብርን ሲጽፉ፣ ብርሃኑ ዘሪሁን የአብዮት ዋዜማን ማግስትንና ሌሎች መጽሐፍትን ሲጽፍ፣ ይልማ ሀብተየስ ያልተከፈለ ዕዳ የተሰኘውን ቲያትራዊ ድርሰት ሲጽፍ፣ የዛሬን አያርገውና ጌታቸው አብዲ ጓድ ለጓዱ ጓድ ቢሆንም ጓድ ለጓዱ ጓድ ሊሆን አይችልም የሚለውን ትኩረት ሳቢ ሐረግ ያካተተበትን ቲያትራዊ ድርሰት ሲጽፍ ወዘተ ወዘተ ኖረውት ነው። ሎሬት ጸጋዬ ገብረ መድኅን ግጥሞቹንና ቲያትሮቹን ሲጽፍና ሲያደራጅ፣ ኃይሉ ገሞራው ሲጽፍ ሲገጥምና ሲቀኝ፣
ደብተራው ጸጋዬ ገብረመድህንና ሌሎች የዲሞክራሲ አዘጋጅ ቦርድ አባላት ሲጽፉ ኖረውት ነው። ማንነትን ላለማግነን ስል ብቻ ሳላነሳቸው የማልፋቸው በሕይወት ያሉ ጸሐፊዎች አገራችን አሁንም እንዳሏት እግረ መንገዴን አንስቼ ልለፍ። የሚያስፈልገው አይንን ገለጥ ማድረግና ከራስ ባሻገር ማየት መቻል ነው። ይህን ግልጽ ደብዳቤ እንድጽፍ ያስገደደኝ ብዙ በጣም ብዙ እምቢልታ የተነፋለትና ብዙ ከበሮ የተደለቀለት አዳፍኔ በተሰኘ ርዕስ የጻፍከውን መጽሐፍ ተብሎ ነገርን ማንበቤ ነው። ባለን የእድሜ ልዩነት ምክንያት ኢትዮጵያዊ ጨዋነትን መሰረት አድርጌ አንቱ እያልኩኝ ልጽፍልህ ጀምሬ ነበር። የኔ አንቱታ የሚመነጨው ከአንገት በላይ ከከንፈር ላይ የሚነፍስ ሳይሆን ከውስጥ ከአንጀቴ የሚፈልቅ ነውና ላንተ ሲሆን እምቢ ስላለ በአንተታ ላስኪደው ተገደድኩ ወደድኩም። ከዚህ በፊት በአማርኛም ሆነ በእንግሊዝኛ ከጻፍካቸው መጽሐፍት ውስጥ የተወሰኑትን ያነበብኩ በመሆኔ የተነሳና የጽህፈት ስራህ መነሻና መዳረሻው ያንን የታገለ ትውልድ መራገም መሆኑን ስለማውቅ ቁም ነገር አገኝበታለሁ ከሚል ሳይሆን ከበሮ ደላቂዎቹን ለመታዘብ ስል ነው ያነበብኩት። መጽሐፉን ማንበቤን ጀምሬ እስከምጨርሰው ድረስ የተረዳሁትም ከካቻምና አምና ከአምናም ዘንድሮ ምንም ያልተለወጥክ መሆኑንና ለከርሞም የማትለወጥ መሆንህን ነው። አዲስና የተለየ ንድፈ ሐሳብ ልታመነጭ ያልቻልክ ያንኑ እጅጅ ያለ ትውልድ የመሳደብ ተግባር ላይ የተሰጠህን ሚና መጫወትህን ብቻ ነው የታዘብኩት። ያው እኒያን ሁለት አስከፊ ሥርዓቶች ታግሎና አይከፍሉ ውድ ዋጋ ከፍሎ ያስወገደና ሦስተኛውን ክፉ ሥርዓት እየታገለ ያለ ትውልድን መራገም፣ ማጥላላትና ማቆሸሽ የዘወትር ተግባርህን የከለስክበት እንጂ ምንም አዲስ ነገር የሌለበት ፍሬከርስኪ መሆኑን ነው የተገነዘብኩት። እግረ መንገዴንም ከበሮ ደላቂዎቹንና የአይጥ ምስክር ድንቢጥ አይነት አዳናቂዎችንም ታዘብኳቸው። አንዳንዱን ትዝብቴንም ወደ ኋላ ላይ አመላክትሃለሁ። ልቀጥል። ሰፊውን የዚህን መጽሐፍና የአንተ የጸሐፊውን ስነ ልቦና ግምገማና ትችት ለመጪው ትውልድ ልተወውና እኔ ለጊዜው ከላይ ከላዩ ነካ ነካ አርጌ ብቻ ልትወው። ይህን የማደርገውም ይህ ደብዳቤ ግልጽና ያልታሸገ በመሆኑ ሌሎች አንባቢዎች አሉትና አንባቢዎችን ያላግባቡ ላለማሰላቸትና ውድ ጊዜያቸውን ላለማባከን ነው። ብዙ አዳፍኔን ሲያነቡ የባከነ ወይም የሚባክን ጊዜ አለና፣ በዚያ ላይ ደግሞ ገና መጪ ትውልዶች መጽሐፉን አንበውና በጊዜያቱ ከነበሩት ሐቆች ጋር አገናዝበው የመመርመር ሥራውን ከኔ በተሻለ ሁኔታ ይወጡታል ብዬ ስለማምንም ነው። ለእኔ አገርንና ታሪክን ተረካቢ የሚሆን መጪ ትውልድ አለ። ያ መጪ ትውልድ ደግሞ የባህል የታሪክና የሁሉም ነገር ግንዛቤው ከቀደሙት ትውልዶች የበለጠ የዳበረ ነው የሚሆነው ብዬ የማስብና የምቀበል ሰው ነኝ። ለእኔ መጪ ትውልድ የሚነሳውና ዕውቀቱን የሚገነባው ከምንም ከባዶ አይደለም። ከሱ በፊት የነበሩትና የቀደሙት ትውልዶች በጣሉለት የታሪክና የባህል መሠረት ላይ ስለሆነ ዕውቀቱ የሚገነባው መጪ ትውልድ ሁሌም የተሻለ ነው፣ ምንም ያህል አደናቋሪና አደናቃፊዎች ብትበዙበትም። አዎ፣ ምንም ያህል አደናቃፊ ጋሬጣዎች ቢደነቀሩበትም የተሻለ ዜጋ ይሆናል ብዬ የማምንም ነኝ። አንዳንዱ ሰው ግን ከእርሱ ከራሱ መሞትና ማለፍ በኋላ ምንም ቀጥሎ የሚመጣ ነገር ያለ አይመስለውም። ስለሆነም ቀቢጸ ተስፋ ያጠቀዋል። ያንኑ የራሱን ቀቢጸ ተስፋ ደግሞ ለሌሎች ሊያስተላልፍና ሊያጋባ ሲማስን ይገኛል። ይኸው ከእኛ ሞት በኋላ ምንም ነገር የሚለው ቀቢጸ ተስፋ ነው አንተንና መሰል ዶክተር ፕሮፌሰሮችን አሁን የምትሉትንና እየሆናችሁ ያላችሁትን አይነት ሁኔታ እንድትሆኑ እያደረጋችሁ ያለው። ምን ማለቴ እንደሆን ላሳይ። የሸገር ኤፍኤም የቅዳሜ ጭውውት አቅራቢ በቁልምጫ ፕሮ እያለች ከሞቱ በኋላ እንደምን ሊታወሱ ይፈልጋሉ ብላ ብትጠይቅህ፣ ለዚህ ከፍተኛ ቁም ነገርን ለያዘ ጥያቄ የሰጠኸው መልስ በጣም አስገራሚ ነበር፣ አጸያፊም። እኔ ከሞትኩ በኋላ ታሰብኩ አልታሰብኩ እኔ ምን አገባኝ የሚል ነበር። እንደምን ያለ አሳፋሪና አስተዛዛቢ መልስ ነው! ይህ አይነቱ መልስ እኔ ከሞትኩ በኋላ ሰርዶ ቢበቅል ባይበቅል ምን አገባኝ ከሚለው አባባል የሚለይበትን አንዳች ምክንያት የሚነግረኝ ይኖር ይሆን? አይጠፉምና እነማን እንደሆኑ ወረድ ብዬ አመላክታለሁ። እነርሱ ከሞቱም በኋላ ትውልድም ምንም ነገር የለማ። አምባገነኖችና አርጋጭ አሸርጋጆቻቸው ሌላኛዎቹ የዚሁ ቀቢጸ ተስፋ ስነ ልቦና ተጋሪዎችና አራጋቢዎች ናቸው። በመጽሐፍ ውስጥ ስልጣናቸውን በትውልድ ወይም በዘር ሐረግ አገኙት ብለህ የምትከራከርላቸው አጼና ከነ ከርማን ኮሆን ጋር ተመሳጥረህ ወደ ሐራሬ የሸኘኸው ፈርጣጩ ኮሎኔል ዋነኛዎቹ ምሳሌዎች ናቸው። አጼው እኔ ከሞት ወይ ዘውዴ ከተናጋ ምድር ከፍ ሰማይ ደግሞ ፀሐይንና ጨረቃን እንደያዘች ዝቅ ይላሉ። ከዚያ በኋላ እንኳን መጪ ትውልድ አሁን ያለኸውም አበቃልህ ብለውና በአጫፋሪዎቻቸውና በውጭ የጥቅም ተጋሪዎቻቸው ይህንኑ አስብለው ሊያደነቁሩን ሲሞክሩ ከረሙብን። ያ እነ መንግስቱና ገርማሜ ንዋይ እንዲሁም እነ ዋለልኝ መኮንንና እነ ማርታ መብራቱን የተከተለው ትውልድ ደርሶ አሻፈረኝ እስኪል ድረስ እድሜ ለርሳቸው እያስባሉ ህዝብን ለረሃብ እርዛትና ለደዌ ዳርገውት ኖሩ። መሐይሙ ኮሎኔልም በጊዜው ለተነሳ ማንኛውም አስተዳደራዊ ፖለቲካ፣ ምጣኔ ሀብትና ማህበረሰባዊ ጥያቄ ሁሉ ጦርነትና ሽብር መፍትሄ እየመሰለው በፍርጠጣ ሐራሬ እስኪገባ ድረስ ያለኔ ኢትዮጵያ የምትባል አገርህን አታገኛትምና የማደርግህን ሁሉ ባደርግህ እሺ ብለህ ተገዛ እንጂ እኔ ከሌለው አገርም ምንም አትኖርም እያልና አጫፋሪዎቹም እውነቱን ነው እሱ ከሌለ አገር ይፈርሳል እያሉ ስንቱን ዜጋ ለጦርነት እየማገዱትና ሽብርን እያስፋፉ ኖሩ። ነገርን ነገር ያመጣዋል ሆነና የአምባገነኖቹን ጉዳይ አነሳሁት እንጂ ዋናው ጉዳይ ከአዳፍኔና ከአንተ ከደራሲው እንዲሁም ከጨብጫቢዎቹ ጋር ነውና ወደዚያው ላምራ።
አድማጮቻችን፣ ተከታዩንና የመጨረሻውን ክፍል ሁለት በእሁድ ምሽት ፕሮግራማችን ይዘንላችሁ እንቀርባለን።
I'm alive. ያገኝ